Gambino BOA.
ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬው መሰናዶ በግጥም ይጀምራል። በእውቀቱ ስዩም ፈገግታ ነው የሚቀድመኝ ይለናል።
ፈገግታ ነው የሚቀድመኝ። የድሜ ንፋስ በገላዬ ተረማምዶ ኮበለለ። ልቤን ክንዴን ያዛለ። ያቀፉትን እየቀማ ያያዝኩትን እያስጣለ። እድል በኔ ጨከነ ስል በምረት እጅ ደባበሰኝ። አንቺን ነጥቆ ከቅፌ ላይ በትውስታ ደሞ ካሰኝ። አስታወሰኝ አስታወሰኝ። ወዲያው ታይቶ ጠፊ ኩርፊያሽ ገራ መሳቀሽ ልዝብ ለፍያሽ። የዓለም ዘፋኝ የማያውቀው የግልሽ ዳንስ ውዝዋዜ ትውስ ባለኝ ጊዜ ከግር ጥፍሬ እስከ ጠጉሬ ደስታ ነው የሚያቀልመኝ። ያንቺን ነገር ባሰፉ ቁጥር ፈገግታ ነው የሚቀድመኝ። በሰጠሽኝ ጸጋ መጠን የሰራሽኝ ጉዳይ አልቅም። እኔ ባንቺ ትዝታ እንጂ በተራቢ ቀልድ አልስቅም። ማፍቀር ማለት ለካ ፍቹ መጃጃል ነው አውቆ ፈቅዶ። ከገደል ላይ መወርወር ነው ተጨፍኖ በራስ ፈርዶ። አፈቀርሁሽ በየቀኑ ተጃጃልሁኝ ደጋግሜ። ከገደል ላይ ተከስክሼ ሞተ ሲሉኝ አገግሜ። ያጥንቶቼን እርጋፊ እንደ ዛጎል ለቃቅሜ እንደ ቆሎ ጥርሴን ቅሜ። ያደረግኩሽ ሲደንቀኝ ያደረግሽኝ ሲገርመኝ እፍረት ጸጸት አይደለም ፈገግታ ነው የሚቀርመኝ። አውቃለሁኝ ጊዜው ሄዷል ታሪካችን ተጠቅልሏል። በየርንበት ጎዳና ላይ የመለየት ዝናብ ጥሏል። በርምጃችን ምልክት ላይ ረጃጅም ሰርዶ በቅሏል። ብቻ ሙሾ ቢደረደር የሆነውን ላይለውጠው ለምባይማ ፊት አልሰጠው። ያሳሳመሽ ለዛ ቀርቶ እንደንጎቻ የሚጥመኝ የነከስሽኝ የባጨርሽኝ አገርሽቶ ቁስሎ ሲያመኝ ፈገግታ ነው የሚቀድመኝ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ቀጣዩ መሰናዶ ካንዶ ጣት ጋር ያስተዋውቀናል። ኢትዮጵያዊ የምስል ዘጋቢ ነው። ሶለን ገመች ይባላል። ትልቅ ክብር የሚሰጠው ሮሪ ፔክሽን ልማትን ከሰሞኑ ተቀብሏል። በ1990ዎቹ የጎርጎሳውያኑ ዘመን ሩሲያ ውስጥ በስራ ላይ ያለ በተገደለው ጋዜጠኛ ሮሪ ፔክስን የተሰየሙ ሽልማት በመላ ዓለም ላይ የላቀ ስራ ላሳዩ ፍሪላንስ ጋዜጠኞች የሚሰጥ ሽልማት ነው። ላለፉት 7 ዓመታት ለአሶሺየትድ ፕሬስ በምስል ዘጋቢነት ከሰራው ሶለን ገመቹ ጋር ለሽልማት ስላበቃው ስራና ተያያዥ ጉዳዮች ተወያይተናል። እጅግ በጣም አመሰግናለሁ ሶለን ገመቹ፣ የዘንድሮው የሮሪ ፔክ ሽልማት አሸናፊ በመሆንህ በመጀመሪያ እንኳን ደስ ያለህ ለማለት እወዳለሁ።
እሺ፣ እኔም እጅግ አመሰግናለሁ።
አስቀድመን ለሽልማት ስላበቁ የምስል ዘገባዎች ወይንም የምስል ስራዎች ቀድመን እናውራ። መቼና በምን ሁኔታ ነበረ ዘገባውን የሰራኸው?
ምስሎቹ እና ዘገባዎቹ የተሰሩት ልክ ጦርነቱ እንደተከፈተ በአንድ ሳምንት ከዛ ወዲህ ደግሞ መንግስት ፍቃድ ሰጥቶን ወደ ትግራይ ሄደን የሰራናቸው ነው። የተቀረጹበት ቦታዎች ማይካድራ፣ በጣም ሰፊ ዘገባ ያደረግንበት ማይካድራ ነው አንዱ። ሁለተኛ ደግሞ ትግራይ መቀሌና በአካባቢው ያሉ አንድ ሁለት ሶስት አካባቢዎች ላይ ሄደን የሰራ ነው።
ስትደርስ የነበረው ስሜት ምንድን ነበረ? በአጠቃላይ ያየኸው ከዛ በፊት ስትሰራቸው ከነበሩ ነገሮች የተለየ ትዕይንት ነበር ወይ?
የማይካድራ ስንደርስ እኛ ኤፍፒ ሶስት ኮረስፖንዳንት አለ፣ አንድ ቴክስት ላይ የሚሰራ፣ አንድ ፎቶግራፈር እና ቪዲዮግራፈር እኔ ሆነን እዛ የደረስ ነው። በደረስንበት ሰዓት ላይ ቦታው ጭር ብሏል። ሱቆች፣ ሁሉም ቢዝነስ ሴንተሮች ዝግ ናቸው። በጣም ጥቂት ሰው ነው የምታየው የሚዘዋወረው። አብዛኛው የሚሊሻዎች ነው የነበሩት። ሰው ከሚሊሻዎቹ ጋር ተመላልሰን አንዳንድ ቦታዎችን አስጎበኙን። በጣም የሚያሳዝን እና በጣም ልብ የሚነካ ነገር ነው ያየ ነው። የሰው ልጅ በየቦታው ተጥሎ እንደ ቆሻሻ ነገር፣ እንደማይጠቅም ነገር ተጥሎ ነው ያየ ነው እና በጣም በጣም ልብ የሚነካና የሚሰብር እና በሕይወቴ ከባድ የሆነ እይታ ያየሁበት ጊዜ ነበረ።
ጦርነቱ ወደሚደረግበት የሰሜኑ ኢትዮጵያ ክፍል ለሶስት ጊዜ ያክል ይደሃል። ጦርነትና ግጭት ደግሞ የሚተዋቸው ትዕይንቶች አስጨናቂና ዘግናኝ ናቸው። ስራህን ስታከናውን የስነ ልቦና ግብግብ ውስጥ ገብተህ ታውቅ ይሆን?
ያው እንግዲህ ማንኛውም ሰው እንዲህ አይነት ኢሜጆችን ሲያይ በጣም ይከብዳል። ለምን ለሰው ልጅ ነህና ሰው ላይ የሚደርስ ነገር ሁሉም ልብህን ይነካል፣ መንፈስህንም ይረብሻል እና እነዚህን ነገሮች ባየኋቸው ጊዜዎች አዎ ተረብሻለሁ። ሜንታል ሴቴ ላይ አንዳንድ ነገሮችን ፈጥሯል። ግን በእግዚአብሔር እርዳታ እንግዲህ እንደምንም እነዚህን ነገሮች ተቋቁሜ አልፌያለሁ።
ምናልባት የተወሰኑትን አሰቃቂ ትዕይንቶች ዳግም ማውራት ላይኖርብን ይችላል፣ ግን የማትረሳው ወይንም ደግሞ አሁንም ድረስ የምታስባቸው ትዕይንቶች የትኞቹ ነበሩ?
በጣም የማረሳቸው ትዕይንቶች ውስጥ አንዱ ሰው ተከማችቶ ጉድጓድ ውስጥ የተጣለበት ቦታ አለና እዛ ጋር ሽታውም በጣም ከባድ ነው። በጣም የሚሸት ነበረ። እነዚህ ሰዎች በአግባቡ አልተቀበሩም። እንዲሁ እንደ ቆሻሻ አንድ ቦታ ላይ ተከማችተው ልብሳቸው ብቻ ነው ተጥለው ያለው እና ያ በጣም ከባድ ነው ለአእምሮ ማለት ነው ያ ማየት። ለምን የሰው ልጅ በእግዚአብሔር አምሳያ የተፈጠረ ሰው እንደዛ ተጥሎ ስታየው በጣም ያሳዝናል እና እንዲሁም ደግሞ ምን ያህል ጭካኔ ቢሆን ነው እንዲህ አይነት ነገር ወንድምና ወንድም ላይ ወይ ደግሞ እነዚህ ነገሮች እንዲከሰት ያደረጉት ምን አይነት ጭካኔ ቢኖር ነው የሚል በጣም የሚነካና የሚያሳዝን ነገር ነው እዛ ጋ ያየሁት። እንዲሁም ደግሞ ያው አንዳንድ ቦታዎች ላይ ትናንሽ ማስክሬቭ የሚባሉት መቃብሮች ነበሩ። እነሱንም ጎብኝተን ነበረ እና እነዛ ሰዎች እድል አግኝቷል ለመቀበር ማለት ነው። እነዚህ ግን እንዲሁ ተጥሎ ሳይ በጣም የሚያሳዝን ነው። ያን ደግሞ ያው ቀርጸን ለዓለምም ለሁሉም ህብረተሰብ እንዲታያገናል ማለት ነው።
የሮርፔክ ሽልማትን ካሸነፍኩ በኋላ መታሰቢያነቱን በመላ ዓለም የጦርነት ሰለባ ለሆኑ ሰዎች፣ በተለይ ደግሞ በሰሜን ኢትዮጵያ ለሚገኙ ጀግና ህጻናትና እናቶች ይሁን ብለሃል። ለእኒህ ወገኖች ትኩረት እንዲሰጥ የፈለክበት ምክንያቱ ምንድን ነው?
እንግዲህ እውነት ለመናገር እነዚህ ሰዎች የጦርነቱ ሰለባ ናቸው። በጣም ብዙ መከራና ብዙ ስቃይ የደረሰባቸው ሰዎች ስለሆኑ ከኔ ይልቅ ለነሱ ነው ይሄ ሽልማት የሚገባው። ለምን? እነሱ ጀግኖች ናቸው ይሄንን ነገር ተቋቁሞ ማለፋቸው። ስለዚህ ለዛ ነው ለነሱ እንዲገባ ያረኩት። እንዲሁም ደግሞ በአለም ዙሪያ ብዙ ቦታዎች እንግዲህ የጦርነት ሰለባ የሆኑ ሰዎች አሉና የሚያልፉበት መንገድ ከባድና በጣም ለሰው አይምሮ የሚከብድ ስለሆነ ነው ይሄንን ሽልማት ለነሱ አሳልፌ የሰጠሁት ማለት ነው።
እንግዲህ በመላ ዓለም ግጭትና ጦርነቶች ላይ ተገኝተው የሚዘግቡ ሰዎች ፈተናቸው ብዙ ነው። አንተ ያገኘው ሽልማት መጠሪያ ሮሪ ፔክ ራሱ በ1990ዎቹ ውስጥ ራሽያ ውስጥ በስራ ላይ ያለ የተገደለ እውቅ የምስል ጋዜጠኛ መጠሪያ ነው። ራስን ለመጠበቅ የምታደርጋቸው ልዩ ነገሮች አሉ ይሆን? ከሞት ለጥቂት የተረፍክባቸው ገጠመኞች ውስጥ ገጥሞ ይሆን?
አዎ፣ ገጥሞኝ ያውቃል። አንዴ እንዲሁ ለዘገባ እየሄድን የመኪና አደጋ ደርሶብን ነበረ። እዛ ላይ እንግዲህ ጉዳት ደርሶብኝ እግዚአብሔር ይመስገን አገግሜ ደግሞ ወደ ስራ የተመልሻለሁ። የጋዜጠኝነት ስራ ከባድ ነው። ለምን? ብዙ የሚያጋልጥ ነገሮች ቦታ ሄደን ነው የምንሰራው እና ግን ምንድነው እዛ ያለውን እውነት ለመዘገብ ደግሞ አላማና እንዲሁም ደግሞ ፓሽን ይፈልጋል እና እነዚህ ነገሮች ስላሉ የነዚህ ሰዎች ታሪክ ለመዘገብ ያለንን ጉጉትና ያለንን ፍላጎት ላይ ተመስርተን ስለምንሄድ ፐርሰናሊ እንደ አንድ ጋዜጠኛ ይሄ ነው እነዚህ ነገሮች ናቸው የሚያነሳሱኝ ማለት ነው። ሶ እነዚህ ነገሮች ለማሳካት እየጣርኩ በነበርኩበት ብዙ ፈተናዎች ያጋጥማሉ። እነዚህ ፈተናዎች ደግሞ እንግዲህ በእግዚአብሔር እርዳታ ያለፍናቸው እዚህ ደርሰናል ማለት ነው።
ሶለን ከካሜራ ጋር መጀመሪያ የተዋወቅበት አፍታን ታስታውሰዋለህ ወይ? ቀደም ባለው ዘመን ወንድምህ ዘላለም ገመቹ የቪኦኤ ዘጋቢ እንደነበረም ሰምቻለሁ። ያሳደረው ተጽዕኖ አለ ይሆን?
አዎ፣ እንዳልከው እንግዲህ ወንድሜ ለቪኦኤ ለረጅም ዓመት በዘጋቢነት ሲሰራ ነበረ። እኔም ደግሞ ህፃን ልጅ እያለሁ እሱን እያየሁ ነው ያደግኩት። ወደ ካሜራ ስራ የገባሁት ልክ ህፃን እያለሁ ነው ካሜራ እጄ ላይ የደረሰው ሳልፈልግ። ስለዚህ አንዳንድ ዝግጅቶች ቤት ውስጥ ሲኖሩ፣ ልደት፣ ትናንሽ ዝግጅቶች ሲኖሩ ካሜራ ሁሌ እጄ ላይ አለ፣ እኔ ነኝ የማነሳው። እና እሱ ነገሮች እያደገ መጣና ወደ ፓሽን ተቀየረ። ከዛ ወዲህ ያው ወደ ፕሮፌሽናል አለም ገብቼ ስራዬን ቀጥዬበታለሁ ማለት ነው። ግን ያው ከቤተሰብ የመጣ ሙያ ነው ብዬ አስባለሁ።
በስተመጨረሻ በመላ ኢትዮጵያ እኛን የሚያዳምጡ ወጣቶች አሉ። በፎቶ ማንሳት ጥበብም ሆነ በዘጋቢነት መንገድ መቀጠል የሚፈልጉ ካሉ ሊያስቡባቸው የሚገቡ ነገሮች ምንድን ናቸው? ምን ማድረግ አለባቸው በስራቸው ላይ ስኬት እንዲያስመዘግቡ ወይም የተሻለ እንዲሆኑ?
አንደኛ መጀመሪያ ላይ አንድ ሰው ራሱን ፈልጎ ማግኘት አለበት። ምንድን ነው የምፈልገው? የኔ ተሰጠው ምንድን ነው የሚለውን ነገር ማወቅ አለበት። በእንግሊዝኛ ቋንቋ ፐርፐስ የሚባለው ማለት ነው። ያን ካገኘ በኋላ ካወቀ በኋላ ወደፊት ሊያራምዱት የሚችሉትን ግባቶች ማስቀመጥ አለበት። ቀንና ሌሊት መትጋት አለበት፣ መስራት አለበት። እንዲሁ በቀላሉ የሚመጣ ነገር የለም። ስለዚህ መማር አለበት። ሁሌ ለትምህርት ዝግጁ መሆን አለበት። የሚመጡበትን ፈተናዎችን ደግሞ ማለፍ አለበት። ያን ፈተና ለማንም አይቀርም፣ ግን ለእያንዳንዳችን የተለያየ ፈተና እንፈተናለን። እነዛን ፈተናዎች ደግሞ በጥበብና በማስተዋል እየታለፈ የታቀደበት ቦታ መድረስ ይቻላል። ግን በመሀል ላይ ስራ አለ፣ በመሀል ላይ ትጋት አለ፣ እንዲሁም ደግሞ ፈተናዎች አሉ። እነዚህን እያለፉ ወደ ታቀደበት መደረስ ይችላል። ሰው ወጣቶችም መጀመሪያ አላማ ማግኘት አለባቸው። በዛ አላማቸው ላይ ደግሞ ጸንቶ መስራት አለባቸው ብዬ አምናለሁ።
ሶለን ገመቹ፣ ከበሬታ የሚሰጠው የሮሪ ፔክ ሽልማት አሸናፊ የምስል ዘጋቢ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ። ቀሪ ዘመንህም በስኬት የታጀበ እንዲሆን እመኝልሃለሁ። መልካም ምሽት ይሁንልህ።
እሺ፣ በጣም ነው የማመሰግነው ሀብታሙ። አንተም ደውለህ ስላናገርከኝ እግዜር ይስጥልኝ።
Shall I go to the store? የነ ማምሪከና የነ ማን ፈረሰ የክሪት ፍሽታውደራ የትስ ማክ ለፈሰ የትንሰ ማውነ የየለ ታሪክ አጀርኛ ሰኘ ዋዳ ጉርጓዳሺ አምሮም ያቀር ግቡር ሰው መለኛ ባይ ፈጠር ኖሮ እንቱ ባግኛ ጋዜጠኛ
በተለያዩ ምክንያቶች ሀገራቸውን ለቀው ባህር ተሻግረው ኢትዮጵያን መኖሪያ ካደረጉ ማህበረሰቦች መካከል አንዱ የአርመን ማህበረሰብ ነው። የአርመኖችና ኢትዮጵያውያን ዘመን የተሻገረው ዳጅነት በአጭር ሰዓት ሊተረክ ባይችልም ባልደረባችን አዲስ ቸኮል ግን በወፍ በረር የሚያስቃኘን ተናዶ በመቀጠል ያስተማናል።
በኢትዮጵያ የአርመና ተልእኮ ፈጻሚ አርተማዝ ነዋሪያን በድሬዳዋ ጉብኝት አካሄደው ነበር። የጉብኝታቸው መነሻ በመስራቅ ኢትዮጵያ የአርመኖችን አሻራ ማስፈስ ነበር። ካክሱም ዘመን ይጀምራል የሚባለው የኢትዮ አርመን ግንኙነት በወሎ ሐይቅ ከተማና በሰሜን ሸዋ አሁን ድረስ አርማንያ ተብላ በመተጠራው ስፍራ አሻራውን የተወ መሆኑን የሀገሪቱ አምባሳደር ይናገራሉ።
The first record about the interaction between Ethiopians and Armenians goes back to Aksumite.
በኢትዮጵያውያንና አርመንያውያን መካከል ስለነበረው ግንኙነት የሚያወሱት የመጀመሪያ መዛግብት ወደ አክሱም ዘመነ መንግስት ይመራሉ። ተጨባጭ የሆኑት ግንኙነቶች ግን የጀመሩት በ8ኛው ክፍለ ዘመን ነው። ካልተሳሳትኩ ሙስሊም ሀገራት ግብጽን በሚወሩበት ጊዜ በዛ የሚኖሩ አርመንያውያን ከግብጽ ሸሽተው የአባይን ወንዝ ተሻግረው ደሴ አካባቢ በሚገኝ ሐይቅ ከተማ አርፈዋል። ቃሉ ከአርመንያ ጋር የተያያዘ ነው ማለት አይደለም። ሌላ ትኩረትን የሚስብ ማስረጃም አለ። በደብረ ሲናና ሸዋረቢት መካከል አርመን የምትባል የአርመን ማህበረሰብ መኖር የነበረች ትንሽ ከተማ አለች። በመስራቅ ኢትዮጵያ በድሬዳዋና ሐረር ከተሞች አካባቢውን በማዘመን ሂደት ውስጥ ተሳታፊ ነበሩ ነጋዴና መሐንዲስ አርመኖች ይኖሩ ነበር። በአጠቃላይ በሀገሪቱ ማለት እንችላለን ካልተሳሳትኩ በሐረር የሐረር ጨርቅን ከሸጡ ወይንም ካመረቱ የመጀመሪያዎቹ ነጋዴዎች መካከልም ናቸው።
were among the first traders who started selling silk or producing demon silk in Harar and here.
አሁን ተሻራቸውን ካሳረፉ የውጭ ዜጎች መካከል አርመኖች ይጠቀሳሉ። በድሬዳዋ ባህልና ቱሪዝም ቢሮ የባህልና ቅርስ ባለሙያው አቶ ገበየው ይናገራሉ።
ከሀገራቸው ሲመጡ በተለይም የተለያዩ የንግድ ክህሎትን እና በተለይም የሙዚቃ ኢንዱስትሪውን በአገራችን ውስጥ ከማሳደግ እና የኢትዮጵያ የሙዚቃ ትምህርት ቤት እንዲጀመር ከማድረግም አንፃር ትልልቅ ስራዎችን የሙዚቃ ኢንዱስትሪውን በህትመትም በማስተዋወቅ ትልቅ አሻራ ጥለው ያለፉ ማህበረሰቦች ናቸው ተብሎ ይታመናል። በአዲስ አበባ ውስጥ በተለይም በዚህ በኡራኤል አካባቢ ሰፊ ማህበረሰብ ሰፍሮ የተለያየ የንግድ ስራዎችን ሲሰሩ እንደነበርና አዲስ አበባ ባሻገር ሐረርም ተሰነ ጊዜ የኖሩበት ሁኔታ ነበር። አርመኖች ከአዲስ አበባን የንግድ እንቅስቃሴያቸውን የድንባታ ጥበባቸውን ያስፋፉ እንደ አንድ ኮሚኒቲ ደብረዘይት ላይ እንደሰፈሩ መረጃዎች ያሳያሉ። ደመኖች ወደ ድሬዳዋ የመጡት በተለያየው በታሪክ የቱርክ ጎረቤት ናቸው። በወቅቱ ከቱርክ ጋር በነበራቸው ግጭት ከሀገራቸው ተፈናቅለው ነው የመጡት። እንደመጡ መጀመሪያ ያረፉት ሀረር ነበረ። ከሀረር ነው ነቅለው መጥተው ድሬዳዋ ላይ ያረፉት ማለት ነው።
የአንደኛው ዓለም ጦርነትን ተከትሎ ቀዳማዊ ኃይለ ሥላሴ ያኔ አልጋ ወራሽ ራስ ተፈሪ መኮንን ከኢየሩሳሌም ወደ ኢትዮጵያ መጥቷቸው 40 ወላጅ አልባ አርመን ሕፃናት ታሪክም በብዙዎች ጎልቶ የሚታወቅ ነው።
Now when Menelik, Emperor Menelik came to power, he invited Armenians.
ንጉስ ምኒልክ ለስልጣን ከበቁ በኋላ አርመኖች ወደ ኢትዮጵያ እንዲመጡ ጋብዘዋል። አርመኖችም እንደ ታማኝ ሀገሪቱ ዜጎች ሁሉ ጥሪውን በመቀበል ሀገሪቱን ለማዘመን የድርሻቸውን አበርክተዋል። አዳዲስ ዘመናዊ ማሽኖችን ወደዚህ ሀገር አምጥተዋል። ዕውቀታቸውንና ተሰጥኦአቸውን ይዘው ወደዚህ መጥተዋል። አርመናውያን በዚህ ሀገር ውስጥ ትኩረትን ያገኘ ስፍራ አላቸው። አብዛኞቹ ከቱርክ የዘር ማጥፋት ጥቃት ሸሽተው ወደዚህ ከመጡ ሰዎች የሚወለዱ ናቸው። የአውሮፓ ትምህርት ዕውቀትና ተሰጥኦ አላቸው። ምኒልክ ታማኝ ዜጋ ያደረጓቸውን አርመናውያን ዕውቀታቸውን ኢትዮጵያ ከአውሮፓና ምዕራብ ሀገራት ጋር ያላትን ግንኙነት ለማጠናከር አውለውታል። ስለሆነም አርመናውያን ለዚህ ሀገር ዘመናዊነት በእጅጉ አስተዋጽኦ ነበራቸው።
Ethiopians with strong ties with Europe and Western world.
ሌሎች አርመኖችም ኢትዮጵያ ውስጥ በልዩ ልዩ መስኮች አሻራቸው እንዳሳረፉ ነው የባልና ቅርስ ባለሙያው አቶ ገበየው የሚያስረዱት።
እነኚህ የአርመን የመጡ ኮሚኒቲዎች ይሄ ከመሆኑ በፊት ድሬዳዋ እንደተመሰረተች በአጭር ጊዜ ውስጥ ባብሩ እዚህ በቆየበት ጊዜ ወደ አዲስ አበባ ግንባታ ከመጀመሩ በፊትና መንገድም ከመጀመሩ በፊት የአርመኖች ትልቁ አሻራ ከድሬዳዋ ግብአቱን ከውጪ የሚመጡ ግብአቶችን በዜላ በኩል በጅቡቲ በኩል የሚመጡትን ግብአቶች በበሬ የሚጎተቱ ጋሪዎችን ከራሽያ አምጥተው በበሬ የሚገተቱ ጋሪዎችን አምጥተው ከዚህ እስከ አዲስ አበባ ያጓጉዙ ነበር። ቴሪ ታዚክስታን የሚባል ትሪኪዛን የሚባል የአርመን ዜጋ ነው ይሄንን የትራንስፖርት ኢንዱስትሪ ወደ ሀገራችን ያመጣው። እንግዲህ በወቅቱ ትለልቅ የአይረን ሺቶችን ወደ መሃል ሀገር ቤተ መንግስቱ ሲገነባ የአባይ ድልድይ ሲገነባ በነኚህ በበሬ የሚጎተቱ ጋሪዎች ናቸው ትልቁን ትራንስፖርት ከዚህ ወደ አዲስ አበባ ሲያጓጉዙ የነበረው። በተመሳሳይ የሲጋራ ፋብሪካ ሲጋራ በዚህ ንጉስ የሚባል በድሬዳዋ ሲጋራን እያተሙ ለአካባቢው ለምስራቅ ኢትዮጵያም ለመሃል ሀገርም በማቅረብ በኢንዱስትሪ በንግድ እንቅስቃሴ ውስጥም ትልቅ አሻራ ጥለው ያረፉ ናቸው።
በአለም ላይ ያሉ ተብለው ከሚገመቱት 11 ሚሊዮን አርመኖች 3 ሚሊዮኑ ብቻ ናቸው በአርሜኒያ የሚኖሩት። ቀሪዎቹ በተለያዩ ክፍለ ዓለማት ተበታትነው ይኖራሉ። አርመኖች በዋናነት ከአርሜኒያ በጅምላ ተፈናቅለው ሌላ ቦታ የሰፈሩት መጀመሪያ ላይ በሮማንና ቢዛንታይን አገዛዝ ወቅቶች ነበር። ቀጥሎ በመካከለኛው ዘመን ሙስሊም አምልኮች ወደ አካባቢው ሲስፋፉ ጥቃት በመሸሽ በርካታ አርመኖች አካባቢያቸውን ትተው ወደ ተለያዩ ሀገራት የተበታተኑ ሲሆን ለሶስተኛ ጊዜ በጅምላ ሀገራቸውን ትተው የተበታተኑት ደግሞ በአንደኛው ዓለም ጦርነት ወቅት የኦቶማን ቱርክ ጭፍጨፋ በመሸሽ ነበር። ከሶስቱ የጅምላ ስደቶች በሁለቱ ጅምላ ስደቶች አነስተኛ ቁጥር ያላቸው አርመኖች ወደ ኢትዮጵያ መጥተዋል። የማምልኮችን ጥቃት በመሸሽ ወደ ወሎ ሃይቅና ሰሜን ሸዋ አርማንያ የሄዱበት እንዲሁም በአንደኛው ዓለም ጦርነት ማግስት 40ዎቹ ልጆችና ሌሎች አርመኖች በኢትዮጵያ ስልጣኔ ጉልህ ሚና የተጫወቱበት ዘመን ላይ በቀዳማዊ ኃይለ ሥላሴ ዘመን እስከ 2800 ይደርሱ እንደነበር ከሚገመቱት አርመኖች መካከል ነርሲስ ናልባንዲያን በኢትዮጵያ የመጀመሪያ ዘመናዊ ሙዚቃ ፋን በማቋቋምና በዮፍታሄ ንጉስ የተደረሰውን የመጀመሪያውን የኢትዮጵያ መዝሙር ዜማ በመስራትና በማቀናበር ከሌሎች ጎልተው ይታወቃሉ። ታዋቂው ሳሊ እስክንድር ቦጎሲያንም ምንጩ ካርሜኒያን እንደሆነ ነው የሀገሩ አምባሳደር የሚናገሩት።
Many of you probably know about the history about 40 orphans, 40 ልጆች when ኃይለ ሥላሴ was still arrested.
ብዙዎቻችሁ 40ውን ወላጆቻቸውን ያጡ የአርመን ህፃናትን ታሪክ የምታውቁ ይመስለኛል። ቀዳማዊ ኃይለ ሥላሴ ኢየሩሳሌምን በሚጎበኙ ጊዜ ከቱርክ የዘር ማጥፋት ጭፍጨፋ የተረፉ 40 ወላጆቻቸውን የተነጠቁ ህፃናትን ያሉ ከብራስ በሚሰሩ መሳሪያዎች ሙዚቃ ሲጫወቱ አይተው በመደነማቸው እንክብካቤ ሊያደርጉላቸው ሊያሳድጓቸው ወስነው ወደ ኢትዮጵያ ከመምጣት አልፈው አሳዳጊዎቻቸው ሙኗል። 40 ህፃናት ወደ ኢትዮጵያ ከመጡ በኋላ የዘመናዊ ኢትዮጵያ ሙዚቃ መሰረቶች ሆነዋል። እነዚህ ልጆችና ታላቃቸው የነበሩት ኮርቢያክ ናልባንዲያን ደርግ እስኪመጣ ድረስ ሀገሪቱ ተጠቀምበት የነበረውን ብሔራዊ መዝሙር ከማቀናበር ጀምረው በርካታ ሙዚቃዎችን ለኢትዮጵያ በርክተዋል። በነገራችን ላይ እነዚህ ልጆች የአፍሪካ አንድነት ድርጅት የሚባለውን ተቋም መዝሙርም ሰርተዋል። ነርሲስ ናቸው ቅብሩን የሰሩት።
Gabor Kyan wrote many music for Ethiopia, including the anthem of Ethiopia, which was the anthem of this country till Dirk came to power.
ኢትዮጵያ ሁለት ያርበን አብያተ ክርስቲያናት ያሉ ሲሆን እነሱም አዲስ አበባ ከተማ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያንና በድሬዳዋ ከተማ የሚገኘው የቅዱስ ሚና ቤተክርስቲያን ናቸው። በአሁኑ ሰዓት ምእመን የሌለው የድሬዳው የቅዱስ ሚና ቤተክርስቲያን በአስተዳደሩ ባህልና ቱሪዝም ጽህፈት ቤት ጥበቃና እንክብካቤ እየተደረገለት ይገኛል። በቀጣይም ቤተክርስቲያኑ ወደ ሙዚየምነት ለመቀየር እቅድ እንዳለ ነው የባህልና ቱሪዝም ጽህፈት ቤት ኃላፊው አቶ ሚካኤል እንዳለ የሚናገሩት።
ምን ቸርችን የድሬዳዋ ባህልና ቱሪዝም ጽህፈት ቤት ጥበቃ ያደረገለት እስካሁን ድረስ የተለያዩ እንደዚህ ዛሬ አምባሳደሩ እንደመጥቱልን ሌሎች አርመን ዜጎችም ወደ ከተማችን ሲመጡ እንዲጎበኙት እየተደረገና አንዱ የቱሪስት መዳረሻ ቦታ ነው። በቀጣይም እንግዲህ ይሄን የቱሪስት መዳረሻ ቦታ በማልማትና የተለያዩ ፕሮጀክቶችን አብሮ ለመስራት መነሻ የሚሆኑ ውይይቶችን ዛሬ አድርገናል። እንግዲህ ቀጣይ ውይይቶቹ ወደ ሰነድ ሲቀየሩ ወደ መሬት ሊሆኑ ሲሉ ደግሞ በተመሳሳይ ለህዝብና ለሌሎች አካላቶችም ይፋ የምናደርጋቸው ነው። እንግዲህ
በአሁኑ ሰዓት በኢትዮጵያ ኤምባሲዋን ለመክፈት ዝግጅት ላይ ያለችው አርሜኒያ በተልእኮ ጉዳይ ፈጻሚነት የሾመቻቸው አርተም አዝናዋሪያን የኢትዮጵያና የአርሜኒያን ግንኙነት በባህልና ቅርስ ብቻ ሳይሆን በህዝብ ለህዝብና በኢኮኖሚ ለማስተሳሰር ያስባሉ። ከአዲስ አበባ ቀጥሎ በርካታ የአርመን ማህበረሰብ ይኖርባት የነበረችው ድሬዳዋን በመጎብኘታቸውም ደስተኛ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ።
አብራችሁን ስላመሻችሁ በእጅጉና አመሰግናለን። አፍታም ዚዩ መስተንግዶ አብሬያችሁ አምሽቻለሁ። የሳምንት ሰው ይበለን። መልካም ምሽት። ቱክቱካሽን ወ